ይህ ሊዲንግ ዘ ዌይ የተሰኘ መንፈሳዊ ሬዲዮ ፕሮግራም ነው። ሊዲንግ ዘ ዌይ በዶክተር ሚካኤል ጆሴፍ እየተዘጋጀ በየሳምንቱ አርብና እሁድ ከምሽቱ 3 ሰዓት ተኩል እስከ 4 ሰዓት በ22 ሜትር ባንድ አጭር ሞገድ ወይንም በ13810 ኪሎ ሄርዝ ላይ ይተላለፋል። የተከበራችሁና በጌታ የተወደዳችሁ ውድ አድማጮቻችን እንደምን አመሻችኋል። ይህ ዘወትር አርብ ምሽትና እሁድ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት ድረስ በ22 ሜትር ባንድ ላይ የሚቀርብላችሁ ሊዲንግ ዘ ዌይ የተሰኘው ፕሮግራማችን ነው።
ጌታ በመንፈስ በቃሉ ምርምሩ ስራችን ነገን ዝርዝሮ በውቀቱ ትደንቀን በኑሯችን አፍር ስሐ ገብተናል ይቅር በለን ብለን ከዚህም የሚበል የጌታ ኃይል ሲገለጥ እና ያለን ገና የክብሩን ደመና ምድር ስትሞላ ለጌታ ምስጋና ኃጢአታችንን በደሙ አንጻው የእኛ ጌታ ኢየሱስ ይቅርታው ብዙ ነው። ርኩስ መናፍስ በኃይሉ ያስወጣል ለወንጌሉ ስልጣን መንግሥቱን ያሰፋል። ከዚህም የሚበል የጌታ ኃይል ሲገለጥ እና ያለን ገና የክብሩን ደመና ምድር ስትሞላ ለጌታ ምስጋና ያለ ለሚቃጥዘው ማዳኑ ይመጣ ፍርቁ ሊገለጥ ነው። የእግዚአብሔርን ምሕረት ሁሉንም አብስሩ የበረከት ዜና ቢሄው ሽንፍሩ። ከዚህም የሚበል የጌታ ኃይል የክብሩን ደመና ምድር ስትሞላ ለጌታ ምስጋና። ራብተኛ ሲመገብ ልዑል ቃሉን ሲስብ ለጻድቃን እልልታ ምድር ስትናወጥ ምስጋና ዜማ በደስታ ዝማሬ በታላቁ ምክር ያገልግሎት ፍሬ።
አድማጮች አሁን በቀጥታ የምናልፈው በዶክተር ሚካኤል ዮሴፍ የተዘጋጀ ወደሚቀርበው ተከታታይ ትምህርት ይሆናል። አብረናቸውን ቆይ።
Welcome our listening friends.
እንደምን አላችሁ አድማጮች?
What a joy it is to know that you tuned in again.
ፕሮግራማችንን ለማድመጥ ሬዲዮአችሁን መክፈታችሁን ማወቅ እንዴት ደስ ያሰኛል።
If you are joining this broadcast for the first time,
ይህን ስርጭት ስታደምጡ የመጀመሪያ ጊዜያችሁ ከሆነ,
We are in the middle of a series about the miracles in the Gospel of John.
በዮሐንስ ወንጌል ውስጥ ስላሉት ተአምራት ተከታታይ ትምህርት በመማር ላይ እንገኛለን።
we will continue talking about the sign of feeding of the 5,000.
ዛሬ 5,000ዎቹን የመገበበትን ምልክት መነጋገን ቀጥላለን።
I promised you that today we are going to find out if we can see ourselves in the reactions of the disciples who were with Jesus.
ከኢየሱስ ጋር በነበሩት ደቀ መዛሙርት መካከል ራሳችንን ብናስቀምጥ ምን አይነት ምላሽ ሊኖር እንደሚችል እንደምነግራችሁ ቃል ገብቼላችሁ ነበር ባለፈው።
Let's look first at Philip.
በመጀመሪያ ፊሊጶስን እንመልከት።
Philip was the ultimate business accountant.
ፊሊጶስ የሂሳብ ሰራተኛ ነበር።
He knew that there were no restaurants to feed this huge crowd.
ይህንን ያህል ህዝብ ለመመገብ የሚችል ምግብ ቤት እንዳልነበር ያውቅ ነበር።
Even if they found some restaurants, Philip understood finances.
ጥቂት ምግቦች ቢያገኙም እንኳ ፊሊጶስ የሚያስፈልገውን የገንዘብ መጠን ምን ያህል ሊሆን እንደሚችል አውቆታል።
He already figured out that $15,000 to $20,000 would not be enough to feed them with a snack, much less than a meal.
ሰዎቹን የቁርስ ያክል ትንሽ ምግብ ቢመገቧቸው እንኳ $15,000 to $20,000 እንደሚፈልግ ገምቷል።
How many Christians are like Philip?
እንደ ፊሊጶስ ያሉ ክርስቲያኖች ምን ያህል ናቸው?
They are good with mathematics but not with faith.
ጥሩ የሂሳብ ሰዎች ናቸው ነገር ግን የእምነት ሰዎች አይደሉም።
They are good with arithmetic but not with spiritual adventure.
ምንም ያህል የሂሳብ ሊቅ ቢሆኑ በመንፈሳዊ ነገር ግን ባዶ ናቸው።
They are good with logic and physical evidence but not with trusting the supernatural power of God.
በአመክንዮና በፊዚክስ ትምህርት ሊቅ ቢሆኑም መለኮታዊ በሆነ እግዚአብሔር ኃይል ግን አይታመኑም።
To Philip, it all was a matter of the amount of monetary resources but not spiritual resources.
ያጋጣሚ ለፊሊጶስ የገንዘብ ጉዳይ ብቻ እንጂ የመንፈሳዊ ጉዳይ አልነበረም።
Many people leave the supernatural out of their planning.
ብዙ ሰዎች መለኮታዊ ነገር ከቅዳቸው ያወጡታል።
Many churches leave the Holy Spirit out of their worship.
ብዙ ቤተክርስቲያናት መንፈስ ቅዱስን ካምልኳቸው አስወጥተውታል።
Many churches go through the rituals with no reference to the supernatural.
ብዙ ቤተክርስቲያናት ድግግሞች በበዛበት ሃይማኖታዊ ስርዓታቸው ውስጥ ይመላለሳሉ እንጂ መለኮታዊ ለሆነው አሰራር ስፍራ የላቸውም።
The average church thinks it could function just as well if there were no Holy Spirit.
በዓለም ላይ ካሉት ግማሽ የሚያሉ ቤተክርስቲያናት ልክ መንፈስ ቅዱስ እንደሌለ አድርገው ነው የሚንቀሳቀሱት።
Philip, like many Christians, no matter how much they see what God is doing, they will not stretch their faith.
እንደ ፊሊጶስ ያሉ ብዙ ክርስቲያኖች እግዚአብሔር የሚሰራውን ታላላቅ ነገር የቱንም ያህል ቢመለከቱ እምነታቸውን ለመዘርጋት አይችሉም።
Philip had witnessed many healings and many miracles.
ፊሊጶስ ለብዙ ፈውሶችና ተአምራቶች ምስክር ነበር።
But he still did not think that the feeding of the multitudes was possible.
5000 መመገብ የማይቻል እንደሆነ ያስባል።
Then let's look at Andrew and his reaction.
ቀጥሎ ደግሞ እንድርያስንና ምላሹን እንመልከት።
Andrew on the other hand reminds me of a cautious optimistic salesman.
በሌላ በኩል እንድርያስ ደግሞ ጠንቃቃና በጎ አሳቢ ነጋዴን ያስታውሰኛል።
He would not go out on a limb.
ምንም ሳያደርግ አይሄድም።
Because then if things worked out he would get the credit.
ምክንያቱም ነገሩ ከተሳካ ሊመሰገን
If things did not work out, he could say, I told you so.
ነገሩ ካልተሳካ ደግሞ ነግሬያችሁ ነበር ለማለት።
There's a story that is told about three kinds of shoe salesmen.
ስለ 3 አይነት የጫማ ነጋዴዎች የተነገረ ታሪክ ነበር።
The first kind, salesman number 1, is negative.
የመጀመሪያው ነጋዴ አሉታዊ ነው።
Salesman 1 goes into a town and sees everybody running around with bare feet.
የመጀመሪያው ነጋዴ ወደ አንድ መንደር ሲሄድ እያንዳንዱ ሰው በባዶ እግሩ ሲሮጥ ተመለከተ።
So he calls the headquarters and says, "Forget it. They don't wear shoes here."
ባለስልጣኑንም ጠራውና እንዲያለው እዚህ ጫማ የሚያደርግ ስለሌለ ተወው።
I am moving on to the next town.
ወደ ሌላ መንደር እየተንቀሳቀስኩ ነው አለው።
And then there is the positive shoe salesman, salesman number 2.
ከዚያ ቀጥሎ በጎ አመለካከት ያለው የጫማ ነጋዴ ደግሞ አለ።
Salesman 2 goes into town and sees everybody with bare feet.
ሁለተኛው የሽያጭ ሰራተኛ ወደ መንደሩ ገብቶ ሲመለከት እያንዳንዱ ሰው ባዶ እግሩን እንደሆነ አስተዋለ።
He calls and says, "Send all that you have in the stock. They all need shoes here."
እሱም ተጣራና እንዲያለ በመጋዘን ውስጥ ያለውን ጫማ ላኩ። ሁሉም ጫማ ያስፈልጋቸዋል።
Finally, there is the cautious optimistic man, salesman number 3.
መጨረሻም ንቁ የሆነና ቀና አመለካከት ያለው ሶስተኛው የሽያጭ ሰራተኛ አለ።
Salesman 3 sees the same situation.
ይህም ሰው ተመሳሳይ ሁኔታ ተመለከተ።
When he calls headquarters he says, they may buy shoes, and on the other hand, they may not.
ባለ ስልጣኑንም በመጥራት ጫማ ሊገዙ ይችላሉ በሌላ በኩል ላይገዙም ይችላሉ አለው።
Andrew is more of a lawyer than a salesman.
Andreas ከሽያጭ ሰራተኝነት ይልቅ ወደ ጠበቃነት ያደላል።
But he was the third type of salesman in this story.
ነገር ግን እርሱ በዚህ ታሪክ ውስጥ ሶስተኛው አይነት የሽያጭ ሰራተኛ ነው።
He was non-committal.
ለአንድ ነገር የሚሰጥ ሰው አይነት አይደለም።
In verse 9 he speaks up and says
በቁጥር 9 ላይ እንዲህ ብሎ ተናገረ።
There is a lad here with 5 barley loaves and 2 fishes.
በዚህ 5 እንጀራና 2 አሳዎችን ያዘ ቅርጫት አለ አለ።
Then he almost interrupts himself and says, on the other hand, what are they among so many?
ወዲያውም ራሱን አቋረጠና ለዚህ ሁሉ ሰው ግን አይበቃም አለ።
I am glad the boy came to Andrew with his lunch and not to Judas.
ልጁ ከይሁዳ ይልቅ ወደ እንድርያስ ምግቡን ይዞ መምጣቱ ደስ ይለኛል።
I think Judas would have eaten the boy's lunch.
ይሁዳ ቢሆን ኖሮ ይበላው ነበር ብዬ አስባለሁ።
At least Andrew had a mustard seed type faith and Jesus honored it.
ቢያንስ እንድርያስ ኢየሱስ ያከበረለት የሰናፍጭ ቅንጣት የምታክል እምነት ነበረችው።
Andrew knew enough to know that if the boy gives his lunch to the master, Jesus might be able to do something with it.
እንድርያስ ልጁ ምሳውን ለኢየሱስ ከሰጠው አንዳች ነገር ማድረግ እንደሚችል አውቀዋል።
Every time you see Andrew in the Bible, you find him bringing someone to Jesus.
በመጽሐፍ ቅዱስ ውስጥ እንድርያስን ተመለከቱት ሁልጊዜ ሰዎችን ወደ ኢየሱስ ያመጣ ታገኙታላችሁ።
The Andrews of this world are the unsung heroes of the kingdom of God.
የዚህ ዓለም እንድርያሶች ያልተዘመረላቸው እግዚአብሔር መንግስት ጀግኖች ናቸው።
They are the quiet but faithful witness for Jesus.
ዝግተኛ ናቸው ነገር ግን ለኢየሱስ ለመመስከር ታማኝ ናቸው።
The quiet and faithful servants are the unsung heroes of the faith.
ዝግተኛና ታማኝ የሆኑ አገልጋዮች ያልተመገሱ የእምነት አርበኞች ናቸው።
It was a quiet retired preacher in England who played the role of Andrew and talked to a boy about Christ.
እንግሊዝ ውስጥ ለአንድ ጻድቅ ልጅ ስለ ኢየሱስ የተናገረ አንድ ጥሩታ ያወጣና የእንድርያስን ሚና የተጫወተ ዝምተኛ ሰባኪ ነበር።
The boy received Christ and when he grew up he launched the entire modern missionary movement.
ይህም ወንጌል የተሰበከለት ህፃን በዛ ሰው ስብከት ክርስቶስን ተቀብሎ የዘመናዊውን የሚስዮናዊ እንቅስቃሴን ያነሳሳ ሆነ።
His name was William Carey.
ስሙም ዊሊያም ኬሪ ይባላል።
A Sunday school teacher led a young boy in his class to the Lord.
የሰንበት አስተማሪው በክፍሉ ውስጥ ወደ ጌታ መራው።
And the boy grew up to be a great evangelist.
ልጁም ሲያድግ ታላቅ የወንጌል ሰባኪ ሆነ።
His name was D.L. Moody.
የዚህ ሰው ስም D.L. Moody ይባላል።
These boys and many others were brought to the Lord by some Andrew.
እነዚህ ልጆችና ሌሎች ብዙዎች በተወሰኑ እንድርያሶች ወደ ጌታ መጥተዋል።
When they reached manhood they impacted millions with the bread of life the Lord Jesus Christ.
ከጻናቱም ሙሉ ሰው በሆኑ ጊዜ ብዙ ሚሊዮኖች የህይወት እንጀራ ወደ ሆነው ወደ ኢየሱስ ክርስቶስ አመጥተዋል።
Now let's get back to verse 9.
አሁን ወደ ቁጥር 9 እንመለስ።
These barley loaves were very small.
እነዚህ የገብስ ዳቦች በጣም ትናንሽ ነበሩ።
And most likely the 2 fishes were the size of sardines.
ምናልባት ሁለቱ አሳዎች የሳርዲን ጣሳ የሚያህል መጠን ነበራቸው።
These were small and insignificant things.
እነዚህ በጣም ትንሽ የነበሩ ከመሆናቸው የተነሳ ጠቀሜታቸው እጅግም ነበር።
These were unimpressive things in the light of the vast need of the world.
ከዓለም ሰፊ ፍላጎት አንጻር እነዚህ ነገሮች እዚህ ግቡ የሚባሉ አልነበሩም።
These were unimpressive things in the light of the vast need of the crowd.
ከህዝቡ ፍላጎት አንጻር እዚህ ግቡ የሚባሉ አልነበሩም።
But this is how God works.
እግዚአብሔር ግን እንዲህ ነው የሚሰራው።
He blesses the little that you give to him.
እርሱ የሰጣችሁን ጥቂቱን ነገር ይባርካል።
He uses the small things you consecrate to him.
ለርሱ በለያችሁት ጥቂቱ ነገር ላይ ይጠቀምበታል።
He multiplies the few things that you dedicate to him.
ለርሱ የሰጣችሁትን ጥቂቱን ነገር ያበዛል።
In Exodus 17 Moses had a small stick in his hand.
በዘጸአት 17 ላይ ሙሴ በእጁ ትንሽ በትር ነበር።
But when God said strike the rock with your staff a deluge of water came out of the rock.
አለቱን በበትርህ መታ ሲለው ውሃው ካለቱ ውስጥ ፈለቀ።
In 2 Kings chapter 5
በሁለተኛ ነገሥት ምዕራፍ 5 ላይ
a small Hebrew girl testified to her master a Syrian general by the name of Naaman.
ትንሿ ዕብራይት ልጃገረድ ነህማን ለተባለው ጌታዋ በመሰከረችለት ጊዜ
And Naaman was healed of leprosy by dipping 7 times in the Jordan River.
Naaman በዮርዳኖስ ወንዝ 7 ጊዜ ጠልቆ ሲወጣ ከለምጹ ተፈወሰ።
In 2 Kings chapter 4,
በሁለተኛ ነገሥት ምዕራፍ 4 ላይ
we see a drop of oil in a tiny jar.
በትንሽ ማሰሮ ውስጥ የዘይት ጠብታ እናያለን።
When that small amount was blessed of God through the prophet Elisha, the oil filled many jars.
በነብዩ ኤልሳዕ በኩል ትንሹ ሲባረክ ብዙ ማሰሮችን በዘይት ሞላ።
In 1 Samuel chapter 17,
በአንደኛ ሳሙኤል ምዕራፍ 17 ላይ
David had 5 pebbles in his hand.
ዳዊት በእጁ ላይ 5 ጠጠሮች ነበሩት።
God used them to destroy a giant menace.
እግዚአብሔርም ትልቁን ሰው ሊያጠፋ በጠጠሩ ተጠቀመበት።
It is a terrible mistake to say when God blesses me I will do this or that.
እግዚአብሔር ሲባርከኝ ይህን ወይም ያንን አደርጋለሁ ማለት በጣም መጥፎ ነገር ነው።
God wants you to offer him the little that you have and he will bless it.
እግዚአብሔር ያላችሁን ትንሹን ነገር እንድትሰጡትና እንዲባርከው ነው የሚፈልገው።
God wants you to give him the few things that you have and he will multiply them.
እንድትሰጡት ይፈልጋል ከዚያም ያንን እጅግ ያበዛዋል።
God doesn't care about the size or the amount or the quantity.
እግዚአብሔር ለብዛቱ ወይም ለመጠኑ አይጨነቅም።
God cares for the condition of your heart.
የልባችሁን ሁኔታ ነው የሚመለከተው።
God cares whether you are faithful with the little or not.
ከትንሿ ነገር ጋር ልባችሁ መታመን አለመታመኑ ግድ ይለዋል።
Why?
ለምን ቢባል?
Because Jesus said those who are faithful with little are faithful with much.
ምክንያቱም ኢየሱስ በጥቂቱ የታመኑ በብዙ ይታመናሉ።
And those who are not faithful with little will never be faithful with much.
በአንጻሩ በጥቂቱ ያልታመኑ በብዙ አይታመኑም ስላለ ነው።
Do you want to put God to the test and see if he wouldn't multiply your blessings by 10-fold, 100-fold, 1,000-fold?
እግዚአብሔር በ10 እጥፍ በ100ና በ1000 እጥፍ ሲባርክ ማየት ፈልጋላችሁ?
Go ahead, for God said test me.
ደና እግዚአብሔር እኮ ፈትኑኝ ብሏል።
In verse 11 of John chapter 6, Jesus places his hand of blessing upon the lad's lunch.
በዮሐንስ ወንጌል ምዕራፍ 6 ቁጥር 11 ላይ ኢየሱስ ቁራሽዋን ይባርካት ዘንድ እጁን አደረገባት።
And the baskets kept on filling up.
ቅርጫቱም ሙሉ ሆነ።
The disciples would distribute them and come back with empty baskets.
ደቀ መዛሙርቱም ይዘው ሄደው ካካፈሉ በኋላ ባዶ ቅርጫት ይዘው መጡ።
The empty baskets would get filled up again and again.
ባዶ ቅርጫት አሁንም አሁንም ይሞላ ነበር።
The baskets kept filling until everyone ate their fill and there was plenty left over.
ቅርጫቶቹ ሁሉም በልተው እስኪጠግብ ድረስ ይሞሉ የነበረ ሲሆን በመጨረሻም ብዙ ተረፈ።
Jesus the bread of life supernaturally fed their stomachs.
የሕይወት እንጀራ የሆነው ኢየሱስ በመለኮታዊ መንገድ ሆዳቸውን ሞላ።
There are modern day skeptics who want to play down this miracle.
ይህንን ታምር ለማካሄድ የሚሞክሩ ዘመነኛ ተጠራጣሪዎች አሉ።
Some of these doubters say that the miracle took place in the crowd's heart.
አንዳንዶቹ ተአምሩ በሕዝቡ ልብ ውስጥ ነው የተከናወነው ይላሉ።
Christ induced and challenged the selfish to share their provision.
ክርስቶስ ራስ ወዳድነታቸውን በመኮነን ያላቸውን እንዲያካፍሉ ተናገራቸው።
And when that was done, the little portion of food proved to be enough for everybody.
ያ ሲሆን ትንሹ ምግብ ለሁሉ እንደሚበቃ አሳመናቸው ይላሉ።
My listening friends, I want to tell you something very important before I conclude.
ውድ አድማጮቼ ከመጨረሻ በፊት አንድ በጣም አስፈላጊ የሆነ ነገር ልነግራችሁ እወዳለሁ።
Jesus performed this miracle supernaturally by his supernatural power.
ኢየሱስ ይህን ታምር ያደረገው በራሱ መለኮታዊ ኃይል ነበር።
But then Jesus used his disciples to be the distributors.
ከዛ በኋላ ግን ለማከፋፈሉ ደቀ መዛሙርቱን ተጠቀመ።
Jesus performs the miracles, then you and I are the instruments by which he manifests his glory.
ኢየሱስ ታምራትን ያደርጋል እኔና እናንተ ግን የክብሩ መገለጫ መሳሪያዎች እንሆናለን።
Do you see yourself as the manufacturer or do you see yourself as the distributor?
ራሳችሁን እንደ አምራች ትመለከቱታላችሁ ወይስ እንደ አከፋፋይ?
The answer to that question determines your effectiveness or lack thereof in the kingdom of God.
መልሳችሁ በእግዚአብሔር መንግሥት ትኖሩ ለሚኖራችሁ ጤታማነት ወሳኝነት አለው።
You will get yourself into deep trouble if you see yourself as a manufacturer.
ራሳችሁን እንደ አምራች የምትመለከቱ ከሆነ በከባድ ችግር ውስጥ ትገባላችሁ።
God wants you to be a distributor.
እግዚአብሔር አከፋፋዮች እንድትሆኑ ነው የሚፈልገው።
at a Christian camp in the United States.
በአንድ የዩናይትድ ስቴትስ ካምፕ ውስጥ
there is a display case that contains $1 bill.
ያን ዶላር ሂሳብ የሚያሳይ ማስቀመጫ ቃ ነበር.
And there is a story behind the frame.
ከዚያ ማስቀመጫ ጀርባ አንድ ታሪክ አለ.
Years ago there was a missionary from Hong Kong by the name of John Bechtel.
ከአመታት በፊት ጆን ቤተል የተባለ ከሆንግ ኮንግ የመጣ ሚስዮናዊ ነበር.
He went to the United States to raise money for a Christian camp in Hong Kong.
በሆንግ ኮንግ ላለው የክርስቲያኖች ካምፕ ገንዘብ ለማሰባሰብ ወደ ዩናይትድ ስቴትስ ሄደ.
The purpose of the camp was to reach Chinese children with the gospel of Jesus Christ.
የካምፑ ዓላማ ቻይናውያን ሕፃናትን በወንጌል ለመድረስ ነበር.
His only response was a dollar bill, a gift from a little girl.
ይህ ሰው ያገኘው ብቸኛ መልስ ከአንዲት ትንሽ ሴት ልጅ የተሰጠው 1 ዶላር ብቻ ነበር.
She wanted her ice cream allowance to be used in the Lord's work.
ይቺ ምጻን ለአይስ ክሬም መግዣ ከሚሰጣት ገንዘብ ላይ ለጌታ ሥራ እንዲውል አደረገች.
The orphanage in Hong Kong would cost $250,000.
በሆንግ ኮንግ ያለው የሕፃናት ማሳደጊያ ግን $250,000 የሚፈጅ ነበር.
So with only $1 received, Bechtel could not buy the campsite.
ቤተል በዚች 1 ዶላር የፈለገውን ማድረግ አይችልም.
A year later, the same organization learned that there was only $1 gift from a little girl in the United States.
ከአንድ ዓመት በኋላ ይህ ድርጅት በአሜሪካን ውስጥ ያለው ገንዘብ ያቺ ሕፃን ልጅ ሰጠችው ብቻ እንደሆነ አወቀ.
It informed Bechtel that he could have the property for a dollar legal purchase.
ቤተልም ለ1 ዶላሩ ማስቀመጫ የሚሆን ሕጋዊ ዕቃ መግዛት እንዳለበት ተረዳ.
They made one provision.
ከዚያም አንድ ዕቃ አዘጋጀ.
The property had to be used solely for preaching salvation to all who came within its gates.
ይህም ዕቃ ወደ መዝጊያው ለሚመጡ ሁሉ የደህንነት ስብከት እንዲሰበክበት ብቻ መሆን ነበረበት.
Since then, thousands of Chinese have heard the gospel and received Christ at what is known as Sundo Camp.
ከዚያን ጊዜ ጀምሮ በሺ የሚቆጠሩ ቻይናውያኖች ሉዋንዱ ካምፕ በሚባለው በኩል ወንጌልን በመስማት ወደ ክርስቶስ መጡ.
The ice cream allowance of the little girl surrendered and dedicated to the Lord.
ለጌታ የተሰጠው የትንሿ ልጅ የአይስ ክሬም መግዣ ገንዘብ
has been multiplied manifold in a ministry which continues to this day.
እስከ ዛሬ ድረስ እንዲቀጥል ያደረገን አገልግሎት በብዙ ጠፋ በረከተው.
What do you have to give to the Lord so that he can multiply it to you many times over?
ጌታ እንዲያበዛላችሁ ዛሬ የምትሰጡት ምን ነገር አላችሁ?
Do it today.
ዛሬ አድርጉት.
To some of you this message is premature.
ይህ መልእክት ለአንዳንዶቻችሁ ተራ ትምህርት ሊሆንባችሁ ይችላል.
Some of you have not surrendered your life to the Lord yet and you need to do that today.
አንዳንዶቻችሁ ህይወታችሁ ለጌታ ዛሬ መስጠት ያለባችሁ ያልሰጣችሁ አላችሁ.
For the Lord wants you before he wants what's yours.
ጌታ ካላችሁ ነገር ይልቅ እናንተን ይፈልጋል.
He wants to bless you with eternal life before he blesses your possessions.
ሀብታችሁን ከመባረኩ በፊት ዘላለማችሁን ሊባርክላችሁ ይወዳል.
Will you come to him today?
ዛሬ ወደ እርሱ ትመጣላችሁ?
If you have done that, will you write to us and tell us so that we can pray for you?
ይህን ካደረጋችሁ ስለናንተ መጸለይ እንዲያስችልን ልትጽፉልን ትችላላችሁ?
Until next time, I wish you God's richest blessing.
እስከሚቀጥለው ጊዜ ድረስ የእግዚአብሔር በረከት በእናንተ ላይ ይሁን. የተከበራችሁ አድማጮቻችን ለዛሬ ነበረን ፕሮግራም የስካኑን ይመስላል። ጥያቄ ወይ ማስተያየት ቢኖራችሁ በመልእክት ሳጥን ቁጥራችን 4648 አዲስ አበባ ብላችሁ ጻፉልን። የፕሮግራማችን መገኛ የሆነው ያየር ሞገድ 22 ሜትር ባንድ አጭር ሞገድ ወይንም 13810 ኪሎሄርዝ ነው። ለድህረ ገጽ ተጠቃሚዎች ፕሮግራማችንን www.biblevoice.org በተሰኘው ዌብሳይት ላይ ማግኘት የምትችሉ መሆኑን እንገልጻለን። የጌታ ሰላም ከእናንተ ጋር ይሁን ዘንድ እየተመኘን እንሰናበታችኋለን። በሰላም ደሩ።